የሮብ ምሽት መስከረም 25 2015 ዓ.ም ጋቢና ቪ መሰናዶ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከኛ ጋር ለመቆየት ስለወሰናችሁ እጅግ አብዝተን እናመሰግናለን። ለምሽቱ ያዝናቸውን ጥንቅሮች እናስተዋውቃችሁ። በትግራይ ክልል ባለው ጦርነትና ችግር የተነሳ በምግብ እጥረት የተቸገሩ ቤተሰቦችን ከሚደግፍ ተቋም ጋር በምሽቱ ቆይታ አድርገናል። በሌላ ዘገባ ደግሞ ወጣቶችን የሚያበቃ የትስስር መድረክ የሚፈጥር አንድ አዲስ ማህበር ጋር ምናስተዋውቃችሁ ይሆናል። ሌሎች ጥንቅሮችም ይኖሩናል። መሰናዶውን የመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ፣ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎችና ዘጋቢዎች ጋር አብራችሁን ታመሹ ዘንድ እንጋብዛለን። አሁን ወደ ዘገባዎቻችን እንሻገር። ፍቅረሰብ የተባለው የወጣቶች ማህበር መቀሌ ላይ በበጎ ተግባር ላይ ከተሰማራ ሰንበትበት ብሏል። በተለይም በከተማ ውስጥ ለሚኖሩ በችግር ለተጋለጡ ነዋሪዎችን ለመመገብ የተዘረጋው ይኸው መርሃ ግብር የብዙዎችን ትኩረት እያገኘ ይገኛል። ሙልጌታ አጽብሃ ከማህበሩ አባላትና እንዲሁም ደግሞ ከተገልጋዮች ጋር ቆይታ አድርጎ ተከታዩን ከትግራይ ልኮልናል።
ፍቅረሰብ የተባለ የምግባረ ሰናይ የመቀሌ ዩኒቨርሲቲ ተማሪዎች ከስድስት ዓመት በፊት ያቋቋሙት ማህበር ነው። የጎዳና ተዳዳሪዎችና አረጋውያን ሲያግዝ እንደነበረ ተነግሯል። የማህበሩ ምክትል አስተባባሪ ጎይቶም ወልደ አብዝጊ በአሁኑ ጊዜ በትግራይ ባለው ከፍተኛ ችግር በመገንዘብ በጎዳና ምግብ በማዘጋጀት ለ150 ወገኖች የእራት ምገባ እያከናወኑ እንደሚገኙ ገልጿል።
አምስት ወር በፊት ነው ያው የጀመርነው። 150 ሰውን በመያዝ ነው። እነዚህ ሰዎች ወጥተው ሊለምኑ የማይችሉ ካሁን በፊት በጥሩ መናወረው ወይ ደግሞ በጥሩ ኖር የነበሩት የራሳቸው ስራ የነበሩት ኢቨን ሰራተኛ መንግስት የነበሩ ናቸውና ልጆችም አሉ ራሳቸውም አሉ አንድ ማለት እና እነሱ ነው እየመገብን የምንገኘው። ያው የምንሰጣቸው አንድ እንጀራ በወጥ ነው ዴይሊ ማለት ነው። 150 ሰዎች አሉ። ለነሱ አንድ እንጀራ በወጥ ወይም ደግሞ ሁለት ዳቦ በሩዝ ነው የምንሰጣቸው። እነሱ የመረጥ ነው ከመለመን መሞት ይሻላል ብለው ስለሚያምኑት ነው። እዛ ቤታቸው ካሁን በፊት የራሳቸው ስራ ስለነበራቸው መለመን ከምንለምን መሞት ይሻለናል ብለው ስለሚያምኑት ነውና ያው እነሱ እኛ ደግሞ ከሚሞቱት እኛ ስንለምንላቸው ብለን ነው የጀመርነው ስራው።
ለተቸገሩ ወገኖች የሚያደርጉት የምገባ መርሃ ግብር የማህበሩ አባላት ከህዝብ ቤት ለቤት በመዞር በሚያገኙት ገቢ መሆኑ ተናግሯል።
ከበባው ምክንያት ባንክ የለም፣ ኢንተርኔት የለም፣ ሙሉ አክሰስ የለምና ከማህበረሰቡ ያው 10 ብር ያለው 5 እናርገው፣ 20 ብር ያለው 10 እናርገው፣ በታክሲ ሊሄድ የነበረ በእግሬ ሊሄድ ብሎ ነው የሚሰጠንና ከማህበረሰቡ ነው ገቢያችን። አሁንም ለማህበረሰቡ አምነን ነው የጀመርነው። አሁን ማህበረሰቡ ነው ያገዘን ያለው፣ ለወደፊቱም ማህበረሰቡ ነው የሚያገዘን። ምክንያቱም እኛ ኦር እንደ ሚዲያተር ከሀብታሞች ለድሆች ለመከፋፈል እያከፋፈልን ነው እየሰራ ነው ያለ ነው እንጂ በጣም አስቸጋሪ ነው። ከሚያዝያ ግንቦት ሰኔ አካባቢ አሁን በጣም የላቀ ተጽዕኖ አለው እና እኔ እንጃ ምን እንደምናደርግ እኛም እያስቸገረን ነው። ከማቋረጥ ያው የሞተ አምሳ ሰዎች ህይወት ይታየናል። ምክንያቱም እነሱ አንድ እንጀራ በወጥ ስንሰጣቸው ያው ግማሹ ለእራት ግማሹ ለቁርስ ነው የሚያደርጉትና ዝርዝር አስቸጋሪ ነው።
በየቀኑ 750 ሰዎች ለመመገብ ነበር እቅዳችን። ሆኖም ግን ህዝቡ ባለው ችግር ምክንያት በቂ የሆነ እርዳታ ማግኘት አልቻልንም ብሏል ጎይቶም። በወጣቶቹ የእራት ምገባ እየተመገቡ ያገኘኋቸው አቶ በረ ኃይለ ማርያም ካሁን በፊት በከተማ ጽዳት ስራ ተሰማርተው ይሰሩ እንደነበር ተናግረው ደሞዛቸው ከአንድ አመት በላይ በመቋረጡ ችግር ላይ መውደቃቸው ገልጸዋል። ባለፉት 4 ወራት በወጣቶቹ በተዘጋጀው የምገባ መርሃ ግብር ተጠቃሚ መሆናቸው ደግሞ ገልጸዋል።
ከተዘጋ ደግሞ ይሄ ማታ ራት እንዳንወድቅ አደጋ እንዳንወድቅ ብሎ ራት እየሰጡ ነው ያለ ማለት ነው። ለጊዜው ይሆናል፣ ለጊዜው ቆንጆ ነው፣ ለጊዜው መተፈሻ ይሆነኛል። እዛ ቢያገኝም ልሞተ ነበር ማለት ነው። ለዚህ መስተዋሳቸው ቆንጆ ነው።
ሰርካለም በቀለ የተባለች የማህበሩ አባል
በአሁኑ ሰዓት ምንም ነገር የለም በዚህ ከባባ ምክንያት ምንም ነገር የለም ህብረሳችን ለራሱ በደካማ ኑሮ ነው ያለው ሁላችን እንደዛ ነን ግን በቃ ሐሳቡን እናስረዳቸው ምክንያቱም እኛ ምንረዳቸው ሰዎች ከዚህ በፊት በጥሩ መናወሮ ይኖሩትን ራሳቸው የሚያስተዳድሩ ናቸው አሁን ወጥቶ ከመለሙን ቤታቸው ዘግቶ ሞት የሚመርጡ ሰዎች ስለሆኑ ይህ ወገን ደግሞ አለኝታ ተሰምቶት ነው የሚሰጠን አምስት ብር ካለ ግማሽም ቢሆን 10 ብር ቢሆን አሳፍሮ ነው ያቀም አንድ ብር ለራሱ ይሰጣናል ምክንያቱም ለኛ ተስፋ እንደሆነ አለና ማለት በቃ እኔ እንጃ ምንም ለህብረተሰቡ እንኳን ቃል የለኝም ምክንያቱም በዚህ ሰዓት ድሮስልን ይያልን ለራሳቸው ሰው ለሰው መدرس አለበት አይደል እንሱም ለኛ እየدرسን አሁንም ከህብረተሰብ ነው ቀጣይም ከህብረተሰብ ነው ህብረተሰብ ማለት ጀመር ነው
በመቀለ ከተማ ሌሎች ተመሳሳይ የምገባ ስራ የሚፈጽሙ ወጣቶች እንዳሉም ይህም ሊጠናከር ይገባል ብላለች ሰርካለም
ሰው ሆነ ሰው መርዳት አለ አንድ ሰው ለአንድ ሰው ቆቀመ እኔ አሁን ምንም ብር የለኝም ግን በግልቤቴ ማገዝ እችላለሁ ባለኝ አቅም ለወገን መቆም ስላለብኝ ሁሉ ሰው ኛባለ ያለ ሁሉ ለማገዝ የተነሳሳው ሰው በቃ ስለ ሰው ስለገባ ሰው ምን መሆነ ሰው ምን ሰው ስትረዳ ደግሞ እርካታ አለ የውስጥ እርካታ አለ በጣም ከሚባል በላይ ደስተኛ ነው የምትሆነው በቃ አንደኛ ነገር ደግሞ በቃ የራሳችን በቃ በህይወታችን ውስጥ በደማችን ውስጥ ገብቷል እነዚህ ሰው በጣም ነው የምንወዳቸው እና በቃ በጣም ደስ የሚለው እኔ በጣም ነው ደስታ የሚሰማኝ ያው ደስታዬ በቃላት የሚገለጥ ደስታ አይደለም ደሞ አሁን መቀሌ ውስጥ ብዙ ማህበሮች አሉ እንደኛ የሚሰሩ እኛ አራት ሌሎች ቁርስ መክሰስ ምናምን የሚያበላሉ ግን በቃ ይህ ማህበር ማለት ለወገን እንዴት እንደቆመ ነው የሚያሳየው ተስፋ ነው ለአንድ ሰው ድር ምናምን ስላገዝከው አይደለም በሳይኮሎጂ በምግብ በምንም ስታገዘው ደግሞ በጣም ደስ ነው የሚለው እኔ በሌሎች ማህበሮች ያለው በጣም ነው የሚደሰተው
የማህበሩ ምክትል አስተባባሪ ጎይቶም ህዝቡ እያደረገላቸው ያለው ድጋፍ ሊያጠናክር እንደሚገባ ጥሪ አቅርበዋል
ማህበረሰቡ ማገዝ አለብን በቃ እኛ ለነሱ አምነን ነው የጀመርነው ስራው እኛ በግሉወት በተለያየ ነገር እየሰራን ነው እሱም ደግሞ ቢያንስ በገንዘብ ምናምን ስፔሻሊ በትግራይ ያሉ ከትግራይ ውጪ ያሉን ያው ዲያስፖራ ትግራይ እንዲያገዙን ነው የምንፈልገው
ፍቅረሰብ የምግባረሰናይ ማህበር 30 ወጣቶች አባላት ያሉት መሆኑን ጎይቶም ተናግሯል ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም
ተመልካቾቻችን ከኛ ጋር ስለሆናችሁ አብዝተን እናመሰግናለን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሪክ ላይ ለጋቢና ቪያላችሁ አድርሱን በመቀጠል ደግሞ የምናልፈው ወደ ክብራ ፓርኪንሰንስ ተቋም ጋር ገብረ ሚካኤል ገብረ መድህን ወዳደረገው ዘገባ ቆይታ ነው
ወይዘሮ ክብራ ከበደ ስለ ራስሽ የተወሰነ ነገር ንገሪን እስኪ
የተወለድኩ ትግራይ ነው ትግራይ ዘመሰ አካባቢ ጉረማላውራ ነው እና ያደጉትም ከወንድሜ ጋራ ደብረ ብርሃን መቀሌ አድጋት ያልኩን ያደኩት መጀመሪያ ማሰክሰፈትኝ የዲፕሎማ ለነበረ ውጤቴ ዲፕሎማ ደብረ ዘይተምንድ 3 ዓመት ጅማ ግብርና ከሰራ በኋላ ወደ አለማያ ገብቼ 3 ዓመት እማ የአለማያ ትምህርት ዲግሪን ጨረሼ መጥቼ 3 ዓመት የልማት ፕሮጀክቶችን በድርጅት ነበር አሁን የለም እዛ 3 ዓመት ከሰራ በኋላ ማደን ሮሂጂ ማስተርቴን ሰርቼ ትግራይ 3 ዓመት ሰርቼ ከዛ በኋላ የራሴ ስራ ስለሚያስ ስለሰጣ ነው የነ መያዝኝ
በዚህ ይሄ ፓርኪንሰን በሚባለው ህመም መያዝሽን ያወቅሽው መቼ ነው?
በ2000 ነው ያወቅሁት በፈረንጆች ማለትም እዚህ ሰው ቤት ነው ለታመት ምሉ በጣም በስቃይ ነው በስቃይ ባለማወቅ ስቃይ በመሙት ጉዳት አይደለም ስላላወቅ መታመም የሚያመኝ ዶክተር አላገኘም ምን እንደሆነ ጎት እንደና ነሽ ነው የሚፈልገው ምርመራ አድርገው እና በምርመራ ለማይታወቅ ፈርሜሰን ደም ሽንት አይስለና ተስጂ ለምን ወጭ ገለ በእንደና ነሽ ነው የሚለኝ እና ደና ቆሞ ለምን አልሄደም ደና ካልሆነ ለምን ሐኪሞች አያውቁት ነው የሚቀባል ጭንቀት ነበረ በዛው ላይ ደግሞ ጎረቤቶች የሚያውቁ ሰዎች መተት እኮ ነው ምናምን እኮ ነው ስለ እና ሐኪም ቤት አትሄጂ ሐኪም ቤት መተት አያድርም ምናምን ስለሚ በጣም ግራ ተጋብቼ ነበረ እና በጣም ከባድ ሁለት ዓመት ነው ያሳለፍኩት። አሜሪካ ሄጄ ባርኪስ መሆኑን ታወቀ። ያው እየኖር ነው።
እንደው በዚህ ህመም ከተያሽ በኋላ ምልክቶቹ ምን ይመስሉ ነበረ? ሲጀማምርሽ የነበረው ሁኔታ ምን ይመስላል? ምንድን ነው የበሽታው የህመሙ ባህሪ?
የህመም ባህሪ አንደኛ መንቀሳቀስ አለመቻል ነው። ሁለተኛ ባላንስ አለመጠበቅ ነው። ሶስተኛ እንደዚህ የሚያንቀጠቀጠን አለ። እንደውም አንዱ የፓርኪንሰን ህመምተኛ ከሌላ ህመምተኛ ጋር በፍጹም አይመሳሰልም። እየራሱ ያለው እና እኔ መጀመሪያ እግሬ ነው ይችን ግራ እግሬ እና ጀመረችን ጠታውን ላይ ይቀሰራል። መንቀሳቀስ ያቅተኝ ነበር። በጣም ነበር የሚያመኝ። ትንሽ ቆይቶ ወደዚህ በስድስት ወር ብሎ እግሮቼን በመል ተያዙ። ከዛ ኋላ ወደ ላይ እዚህ ጭንቀት እዚህ ጋር መጨማደን ይዛል እና ምላስ መናገር ሁሉ ነገር መጻፍ ምናምን ሁሉ ነገር የማያጠቃ ቦታ የለውም ፓርኪንሰን። አሁን መጻፍ አልችልም። ያው እንደገና መናገርም ችግር አለብኝ።
የፓርኪንሰን ህሙማን መርጃ ማዕከል አቋቁመሻል። ሀሳቡ እንዴት መጣ? መቼ ነው ያቋቋምሽው?
ሀሳቡ የመጣልኝ ገና እዛ አሜሪካ እያለሁ ነው። እውነትም እኔ በጣም ትችግር እኔ ተምር ያለው ብያለሁ። እንግዲህ እስከ ማስረት ድረስ ማለት ነገር በጣም አንባቢ ነበርኩኝ፣ ግን ስለ ፓርኪንሰን ይህን በጭራሽ አላውቅም ነበር። እኔ እንኳን እስከ ማስሬት ተምር ያላወቁት እነዚህ ችግረኞች ምንም ነገር የሌላቸው መንበብ ጊዜ የሆነ እውቀት የሌላቸው እንዴት አድርገው ይችሉታል ብዬ በጣም እንጨነቅ ነበረ እዛ ሆኜ። እነዚህ መጥቼም ብዙ ጊዜ ወስደውኛል። ለምስር አላውቅም በምን እንደምረዳቸው ስለመረ በጣም ብዙ ጊዜ ወሰደብኝ። አንድ 10 ዓመት በኋላ ግን ለምን ቤተሰቦች ገተመገ ለምን እንጂ አይከፈትም ተባባል። እሺ ይህን ድርጅት መሰረት
አሁን 10 ዓመት ሆነው ማለት ነው። 11 ዓመት። ከ11 ዓመት በፊት ይሄን ድርጅት ስታቋቁሚው ምን አይነት ፈተናዎች ገጠሙች? እንዴት ነበር ሁኔታው? በሽታው ብዙ አይታወቅም ኢትዮጵያ ውስጥ። ያጋጠመሽን መሰናክል እንዴት ታስታውሻለሽ?
አዎ ከበር ነበር። መጀመሪያ ትንሽ እንጃዎች እኔን አይሲሲ የሚባል ድርጅት ነበር አማካሪ የጀመርኩት እና እነሱ አመጡልኝ ኤክስፕሪንስ መመዝገብ እንኳን አንቺ ጤነኛ ማችለው አትርከም ያለኝ። መመዝገብ በጣም በፍረስ መስና አትርከም። እኔ ግን አስቤበታል። ከዚ በኋላ አይሆን እንደሸማሉ እነሱት ዝም ብዬ ጀመርኩ እና የሚደርስብኝ ከባድ ነገር ሁሉ ከዚህ የባሰ ይመጣል ብዬ ነበር ማስበውና እንደምን ተወጣሁት። ደግሞ በጣም ስለሚደክመኝ የሬጅስተር የሚያደርገው ኤጀንሲ ቢሮ ስወጣ ሁሉ እያለቀስኩ ነው የምወጣው። ሰዎች ሁሉ በጣም ስለሚጨነቁ ተለተለ ነው የሚፈጽሙ። ምክንያቱም በጣም ይደክመኛል። በራስ ገንዘብ ታክስ ተቋናት የሚሄደው ኩንታት ዜም ሄደው እና እንትን እንኳን ህጉ ማለት ስነ ስርዓት ሁለት ቀን የሚፈጭ ኳን ለሁለተኛ እኔ ስባል እረክሳለሁ። እንዴት ብዬ ሁሉ ሁለተኛ መወጣው እያልኩኝ ያው ግን እሱም አያስቸግሩኝም ነበር። ተመዝግበን 15,000 ብር ነው የነበረችን እንትን አንድ ድርጅት የሰጠን 15,000 ብሯን ቤት ተከራየን እቃ ገዛና ወደ ጀመርን ስራ።
አሁን ድርጅቱ ከተከፈተ በኋላ እንዴት ነው ህሙማንን እየረዳ ያለው? የመርጃ ማዕከል አላችሁ ወይስ በየቤት እየሄዳችሁ ነው የምትረዷቸው?
የምንረዳቸው ቤትም አብዛኛው ቤት እንሄዳለን። አልጋ የያዙ ህመምተኞች ካሉ ካልሆነ በመንቀሳቀስ የሚችሉ ሰዎች እኛ ቢሮ እየመጡ እና ሆቴል ተከራይተን ስልጠናዎች የምንሰጥ ከመሰረት ተከራይተን ነው የምናሰለጥናቸው እና ቢሮችን በጣም ጠባብ ነው አይተሃታል። ፊዚዮትራፒ ሰርቪስ መስጠት እንፈልጋለን። አሁን ቃውዚ እዚህ ተቀምጠዋል። በየቦታው ነው ፊዚዮትራፒ ግን በየትኛው ቦታ ስላጣን ብቻ 5 ሰዎች ከ7 መቶ 5 ሰዎች ነው ለጊዜ ለሶስት ወር የሚሰለጥ እሷንም እነሱም ሳይ በትክክል ኢንፌክት ሳይ ውጤት ሳየው ሌሎች ይተካል። ምክንያት ሁሉም ማዳረስ ስላለበት እና ሴንተር በጣም ችግር አለብን። ሌላው ደግሞ ያለ ሰራተኞች ቢሮ ይበቃል። ግን ህመምተኞች መሰብሰብ እንፈልጋለን። አሉ ልጆች ጎረቤት የማያስታማቸው ዝም ብለው ይሰጣሉ። በጣም የሚኖር ማለት ይቻላል እነሱን ደግሞ ብዬ ጸሎት ቤቱ ቤተክርስቲያን በመስቀል ምናምን ይወደቋሉ። እነሱ ሰብስበን ማኖር እንፈልጋለን። ግን በቤት ክራይ አይሆንም። ቤት ክራይ ውጣ ሲሉ መቀየር አይቀርም። እንኳን ውጡ ተብለን ስንቀየር እንትንተኝ መለመድ ያቀሳቸዋል። አዲሱ እና እሱም ችግር ነው። ብዙ ችግሮች አሉ እና ፋይናንስ ደግሞ ችግር ነው። በአሁኑ ጊዜ የሚችሉ ልጆች ያሏቸው ልጆቻቸው ያበዛቸዋል። ግን እንደነዚህ ስጣል በቃ ዝም ብሎ መሬት ላይ አንድ ቦታ አንጥፎ የሚቀመጡ ምናምን እነሱ ለምን ሆኑ ከምላት አይቻልም። የባልክሰን አንደኛ እግርህ ወደዛ መሄድ አለበት መስብሰብ ይፈልግ። ሁለተኛ ድምፅ አሰምተ ነው መለመን ያለብህ። ግን መለመን እንዳትችል ድምፅ የለህም እግርም የለህም ሰው። ስለዚህ እንደዚህ አይነት ችግረኞች አሉ። በየቤት በቃ ዝም ብሎ በየ ጸሎት ቤት ተሮሮ የሚኖሩና እነሱን ሰብሰን ማኖር እንፈልጋለን። መጦር
አሁን ወደ 700 የሚሆኑ ተረጂዎች አሉን ብለሽናል። እና ምንድነው እንዴት ነው የምትረዷቸው? ምንድነው የምትሰጧቸው?
ገብረ ሚካኤል ከክብራ ጋር የጀመረው ቆይታ ሙሉ ዘገባውን ለመከታተል በዌብሳይታችን ላይ ታገኙታላችሁ። vamharik.com ላይ ይገኛል። እንዲሁም ደግሞ በፌስቡክ ገጻችን amharik.voanews ላይም ይገኛል። በፌስቡክ ገጻችን ላይ vamharik ላይ ለጋቢና ቪ ያላችሁ አስተያየትና ጥያቄዎቻችሁን አድርሱን። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በኢትዮሳት ላይም ልትከታተሏቸው ትችላላችሁ። እዛም እንገኛለን። ወደ ተከታዩ ዘገባ ነው የምንሻገረው። ዘ ኢንስፓየርድ ዩዝ አሶሲዬሽን ወይም ደግሞ የወጣቶች ማህበር ከአስር ዓመት በፊት የተመሰረተ ግብረሰናይ ተቋም ነው። ይህ ተቋም ወጣቶችን በተለያዩ የትስስር መድረኮች ላይ እንዲገናኙ በማድረግ እንዲሁም ደግሞ በበጎ ፍቃድ ስራዎች ላይ እንዲሳተፉ በማድረግ ህይወታቸውን እንዲያሻሽሉና የለውጥ አካል እንዲሆኑ እያደረገ ይገኛል። ሀብታሙ ስዩም ከማህበሩ መስራች ልዩነህ ታምራት ጋር ቆይታ አድርጎ ነበረ። ቆይታቸው ልዩነህ ራሱን ከሚያስተዋውቅበት ይጀምራል።
እሺ፣ ከልብ አመሰግናለሁ ሀብታሙ። እና አንተም የምሰራበትን ላመሰግን ፈልጋለሁ። በመጀመሪያ የምስም ልዩነህ ታምራት ይባላል። የምሰራው ድርጅት ስሙ ደግሞ በኢንስፓየር ኢትዮጵያን ዩዝ አሶሲዬሽን ይባላል። ከሱ ስር አሁን አንተ ሜንሽን ያደርገው የኢትዮጵያ ወጣቶች ትስስር መረብ ኢኒሽቲቭ ነው፣ ወይም ዩዝ ኔትወርክ ኢትዮጵያ። እንግዲህ እንደ ፋውንደር ሆኜ ነው የማገለግለው። እዚህም ላይ ደግሞ ኢንስፓይሬተር ወይም ሀሳብን የማሰባጠር የማገናኘት ሰዎችን ሀሳብና የታቸውን እንዲያጋሩ የማመቻቸትንም ስራ ደግሞ እሰራለሁ ማለት ነው።
የኢትዮጵያ ወጣቶች ትስስር መረብ የተሰኘው ገጽ መቼ ነበር የተቋቋመው? እንዲቋቋም ያበቁ ምክንያቶችስ ምንድን ነበሩ?
በጣም ጥሩ ጥያቄ ነው። እንግዲህ የተቋቋመው አሁን እናንተ በምናወራበት ጊዜ አንድ አመት ከአራተኛ ወሩ ላይ ነው ያለው። ይህ ሲቋቋም አላማው ምንድን ነው? ወጣቶች ኢትዮጵያውያን በተለይ ወርልድ ዋይድ ከየትም የዓለማቸው ክፍል ሆነው ሀሳብና እይታቸውን፣ እውቀታቸውን፣ ፍላጎታቸውን በበጎነት ለህብረተሰባቸው ኮንትሪቢዩት ማድረግ እንዲችሉ፣ እንዲማሩ፣ እንዲያስተምሩ፣ እንዲሰጡ፣ እንዲቀበሉ፣ በአዎንታዊነት ሀሳባቸውን ሼር እንዲያደርጉ ወይም ደግሞ አንዳንዶች ምናልባት በውጭ ሀገር ያሉ እኔ መቼ ነው የበጎ ፈቃድ ስራ የምሰራው ሀገር መጥቼ መቼ ነው ማገለግለው ሀሳቤን እውቀቴን እይታዬን ለማን ነው እንዴት ነው ማጋራው ብለው የተቀመጡ ሰዎች ምህዳሩን በማዘጋጀት በአዎንታዊነት ሀሳባቸውን ሼር እንዲያደርጉ፣ እንዲያካፍሉ፣ እንዲማሩና እንዲማማሩበት እንዲሁም ደግሞ ዲጂታል ፍሬንድሽፕ ይሄ ዲጂታል ጓደኝነት እንዲመሰርቱበት ለማድረግ የተቆራኘ መረብ ነው። እንግዲህ ይሄ መረብ ወጣቶችን ያለ ገደብ ከገጠር እስከ ከተማ፣ ከከተማ እስከ ገጠር፣ ከሀገር ውስጥ እስከ ውጭ ሀገር፣ ከውጭ ሀገር ወደ ሀገር ውስጥ ሰዎች እንዲገናኙ፣ ሀሳብና እይታ እንዲቀያየሩ፣ ለእውቀትና ለማህበራዊ ልማት የሚሆኑ ሀሳቦችን እንዲያጋሩ፣ ሰዎች ደግሞ ካሉበት ቦታ ሆነው ለቤተሰቦቻቸው፣ ለህብረተሰባቸው አንድ ጠቃሚ ነገር አለን የሚሉትን ኮንትሪቢዩት ማድረግ እንዲችሉ ያመቻቸ ነው ምህዳር ነው። እንግዲህ ፕሮግራማችን ዲጂታል ነው፣ ከዛ ደግሞ አዎንታዊ ነው፣ እንዲሁም ደግሞ አሳታፊ ነው።
እንግዲህ በተለይ በቴሌግራም ገጻችሁ ከ35,000 በላይ ተከታዮች እንዳሏችሁ ተመልክቻለሁ። በእስካሁኑ ቆይታችሁ ወጣቶችን በተመለከተ ምን አይነት ስራዎችን በመስራት ላይ ትገኛላችሁ? በሙያ ስልጠና ሊሆን ይችላል፣ በማንቂያ አዋጆች ወይም ካምፔኖች ሊሆን ይችላል። ከዛ ጋር በተገናኘ ከሰራችኋቸው መካከል ጥቂቶቹን ለአድማጮች ብታጋሩልን።
እሺ አንደኛው የሰራ ነው ሆፕ ኢትዮጵያ የተሰኘ ተስፋ ኢትዮጵያ እንግዲህ በሀገራችን ግጭት በተጀመረ ጊዜ ግጭቱ ሰዎችን ተስፋ እንዲቆርጡ በሀገራቸው ላይ ተስፋ እንዳይኖራቸው በራሳቸውን ተስፋ እንዲቆርጡ የሚያደርጉ ጉዳዮች ነበሩ። ሰው ከወጣቶች ወይም ደግሞ ህብረተሰባችን ክፍል ተስፋ ያለው እንዲሆን ባለራዕይ፣ ውጤታማ፣ ጤናማ፣ ሰላማዊ እና አብሮነትን የተላበሰ ወጣት በሚል ተስፋ ያለው ኔሽን በሚል ስራዎችን ሰርተናል። ለሰላምና ለአብሮነት ለበጎ ህብረተሰባዊ ልማት የሆኑ እንቅስቃሴዎችን በዛ ትስስር መረብ ላይ ለብዙ ጊዜ ሰርተናል። ከዛ ቀጥሎ ኮንሰርንድ ጀነሬሽን ወይም ተቆርቋሪ ዜጋ የተሰኘ ካምፔን ሰርተናል። ወጣቶች አገር ከመውደድ በፊት የሚቀድመው ራስን መውደድ ነው። ብዙ ጊዜ ከራሴ በላይ ለሀገሬ፣ ከራሴ በላይ ለብሔሬ፣ ከራሴ በላይ ለሃይማኖቴ፣ ከራሴ በላይ ቅድሚያ የምላቸው ነገሮች ጥፋት እያመጡብን ነው። ሰዎች ወደ ራሳቸው ማንነት መመለስ አለባቸው። ራሳቸውን መረዳት አለባቸው። ውስጣቸው ያለውን መክሊት፣ ውስጣቸው ያለውን አቅም አንደርስታንድ ማድረግ አለባቸው። ራሳቸውን በወጉ ካወቁ እና ራሳቸውን ካበቁ በኋላ ለራሳቸው ሪል ተቆርቋሪ ከሆኑ በኋላ ለሀገራቸው፣ ለቤተሰባቸው፣ ለህብረተሰባቸው መቆርቆር ይችላሉ። ስለዚህ ተቆርቋሪ ዜጋ ማፍራት አለብን። አንደኛው ሀገራችን ላይ ችግር እየፈጠረም ያለው ወይም ደግሞ ችግሩ እንዲባባስ ያደረገ ያለው ለራሱ ኮንሰርንድ ያልሆነ ግን ደግሞ ከራሱ በላይ አለኝ ለሚለው ነገር ተቆርቋሪ የሆነ ሰው እየበዛ ስለሆነ ነው። ስለዚህ ይህን ካምፔን ለሁለት ወር ጨርሰናል። በዚህ ካምፔን ላይ ለስልሳ ስልጠናዎችን በስልሳ የተማሩና የበቁ በዓለም አቀፍ ደረጃ የሚገኙ ኢትዮጵያዊ አስተማሪዎችን፣ ፕሮፌሰሮችን ኢንቫይት በማድረግ ትሬኒንጎችን ኦፈር አድርገናል። በዚህ ኮንሰርን ጀነሬሽን ካምፔን ላይ ማለት ነው።
እንግዲህ እነዚህን መሰል መድረኮች እንዲስፋፉ እናንተን የመሰሉ ወጣቶች የሚጀምሯቸው መረቦች የበለጠ እንዲጠናከሩ ምን መደረግ አለበት ብለህ ታስባለህ? ለወጣቶች ያለውስ ፋይዳ ምንድን ነው?
እንግዲህ አሁን ባለንበት ሁኔታ ዓለማችን የዲጂታል መሬት ላይ ናት የምትገኘው። ይሄ ዲጂታል መሬት ደግሞ የሚስፋፋው የተንኮተኩተው የሚያድገው በአዎንታዊነት ሀሳብና ጽንሰ ሀሳቦች ላይ የተገመደ ሀሳቦችን በማቅረብ የተሻለ ምህዳርን ማመቻቸት እንችላለን እና ሰዎች፣ መንግስት ቢሆን ኤንጂዎች ቢሆኑ ሰው ላይ የሚሰሩ ተቋማቶች በማህበራዊ ሚዲያ መሬቱ ላይ አዎንታዊነትን የተመረኮዘ ለአእምሮ ልማት የሚጠቀም፣ ለህብረተሰብ ልማት የሚጠቀም፣ ለአብሮነት የሚጠቀም፣ ለእድገት የሚጠቅሙ መሴጆችን በማቅረብ ሂደት ላይ ሰፊ ስራዎችን መስራት አለባቸው ብዬ ኢንሲስት አደርጋለሁ። እንዲሁም ደግሞ ወጣቶች ይህን የማህበራዊ ሚዲያ ኦፖርቹኒቲ በመጠቀም ጠቃሚ መልእክቶችና እይታዎችን በመጋራት እርስ በርስ አዎንታዊ የሆኑ ትስስሮችን በመፍጠር ራሳቸውንም ሌሎችንም መጥቀም አለባቸው ብዬ አስባለሁ። እንደነዚህ ያሉ ትስስር መረቦች በአዎንታዊነት ሆን ብሎ ተዘጋጅተው ምህዳሩ ላይ ጠቃሚ ነገሮችን በማሰራጨት የሚሰሩ ተቋማቶች ለወጣቱ አዎንታዊ ፋይዳ አላቸው ብዬ አስባለሁ። ያ ምንድን ነው? ወጣቱን የሚጠቅም የሚያሳድገው የሚያንጸውን መልእክቶች ያቀርቡለታል፣ ያስተሳስብታል። ይሄ ከስራ እድል ፈጠራ ሊሆን ይችላል፣ ከህብረተሰብ ልማት ትምህርቶች ሊሆን ይችላል፣ ከስኮላርሺፕ አንጻር ሊሆን ይችላል፣ ዲጂታል ፍሬንድሺፖችን ከመስጠት ሊሆን ይችላል፣ የተለያዩ ስልጠናዎችን በነጻ ከማግኘት አንጻር ሊሆን ይችላል። ይሄ በጣም ለወጣቱ በዚህ ሰዓት ጠቃሚና አስፈላጊ ነው። የቴጄ ልማር፣ የቴጄ ልስራ፣ የቴጄ ኮንትሪቢዩት ላድርግ የሚለው ወጣት በዲጂታል ቮለንቲሪዝም አንደኛው ካምፔናችን የነበረውም ዲጂታል ቮለንቲሪዝም ነው። በዲጂታል ቮለንቲሪዝም አንጻር ካለበት ቦታ ሆኖ ወንድምና እህቱን በኮችንግ፣ በሜንተርሺፕ፣ በትሬኒንግ በበጎ ፈቃድ ሰርቭ ማድረግ ይችላል። እሱም ሰርቭድ መሆን ይችላል ማለት ነው። ስለዚህ ለወጣቱ እንደዚህ አይነት ትስስር መረቦች ሰዋዊነትን፣ ዲጂታል አይዲዮሎጂን ከማፋት አንጻር፣ በጎነትን ከማስረት አንጻር ኦፖርቹኒቲ ነው።
ከመለየታችን በፊት እንግዲህ በአንድ ዓመት ጉዟችሁ ውስጥ የተለያዩ መረጃዎችን፣ የተለያዩ ስልጠናዎችን እንዲሁም ደግሞ በርከት ያሉ የወጣቶች ትስስሮችን ፈጥራችኋል። ይህም በምታደርጉበት ጊዜ የገጠማችሁ ዋነኛ ተግዳሮት ምን ነበረ የሚለውንም ጠቀስ እናድርግ።
አዎ እንግዲህ ይሄ ነው የሚባል ተግዳሮት ብዙ አላጋጠመንም። አንደኛው እንግዲህ ተግዳሮት የኢንተርኔት ወጣቶቹ እንግዲህ ዲጂታል ኮሚኒቲ ስናገኝ የተወሰነው የቤተሰባችን ክፍል የኢንተርኔት ኦፖርቹኒቲ ላይኖር ይችላል። ያንን መድረስ አልቻለም። ይሄንንም ደግሞ ለማካተት እኛ ያሰለጠናቸው ወጣቶች ኢትዮጵያ ውስጥ ይሄ ኮንሰርን ጀነሬሽን ብዬ የጠቀስኩት ካምፔን በኢትዮጵያ ውስጥ 15 ሚሊዮን ወጣቶችን ኦንላይን ለመድረስ 5 ሚሊዮን ወጣቶችን መሬት ላይ ለመድረስ እንደውም በ250 ከተሞች ላይ ይሄንን ስራ ለመስራት 1000 በላይ አምባሳደሮችን ሬክሩት አድርጓል። ይህም በምናደርግበት ጊዜ የነበረው ቻሌንጅ እንግዲህ የኢንተርኔት አቅራቦት ቻሌንጅ ስለነበረ እዚህ የሚሰጡትን ትምህርቶችና ስልጠናዎችን በሳምንት አንድ ጊዜ ሄደው ደግሞ ለአካባቢው ሕብረተሰብ የሚያሰለጥኑ አምባሳደሮችን ሬክሩት አድርገናል። ይሄ ሁሉ ከላይ ሚንሽን ያደረኩልህ ሰርቪስ በበጎ ፈቃድ የተሰራ ነው። በእርግጥ ሳፖርተሮች ከጎናችን አብሮ የሚሰሩ ተቋማቶች አሉ፣ ግን አብዛኛው ስራ የተሰራው በበጎ ፈቃደኞች ትብብርና ድጋፍ ስለነበረ የኢንተርኔት አለመኖር አንዳንድ ቦታ ላይ ይህንን ክፍተት ፈጥሮብናል። መሬት ላይ ሞርደን ከኦንላይን ባለፈ ፌስ ቱ ፌስ ለሚሰሩ ስራዎች እንድንገደድም አድርጎናል። እንግዲህ ወደፊት የተሻለ ኢንተርኔት እንዲሁም ደግሞ አፓራቶሱንም ያለው ወጣት በስፋት ይኖራል። ይህም ስራችንን በስፋት እንድንሰራ ያድገናል። ሌላኛው ተግዳሮት የፋይናንስ ተግዳሮት ነው። ለእንደዚህ አይነት ስራዎች የተዘጋጁ ተቋማቶችና የመንግስት አካላትም እንዲሁም ደግሞ የጉዞ ተቋማቶች ላይኖሩ ይችላሉ እኛ በጀመርበት ጊዜ። አሁን ግን እየነቁም እያወቁም የዲጂታል ኮሚኒቲ ከሬድ ላይ እንዳለን አንደርስታንድ አድርገው በስፋት ከኛ ጋር እየሰሩ ነው የሚገኙት። እኛም በጥንካሬ ስራችንን እየሰራ ነው የሚገኙት።
በየነህ ታምራት፣ የኢትዮጵያ ወጣቶች ትስስር መረብን አስመልክተህ ለሰጠህን መረጃ፣ ላካፈልከን ሀሳብ ሁሉ በእጅጉ አመስጋኝ ነን። በሌሎች ጉዳዮችም እንነጋግራለን። ለአሁኑ በጣም አመሰግናለሁ።
ታንክ ዩ። እኔም ከልብ አመሰግናችኋለሁ።
እኛም ሀብታሙ ስዩምንና እንግዳውን እናመሰግናለን። ጋቢና ቪኦኤ ይቀጥላል። ፕሮግራማችንን ከማጠቃለላችን በፊት ሙዚቃ ሰምተን እንመለስ። የተከበራችሁ አድማጭ ተመልካቾቻችን፣ የሮብ ምሽት የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። በሙዚቃው ትንሽ ዘና እንዳላችሁ ተስፋ እናደርጋለን። አስተያየት ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ እያላችሁ አድርሱን። የደን ገረመው መሰናዶን የመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታችኋለን። ጤና ይስጥልኝ።